ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ዛሬ ዕለቱ በዚህ በዩናይት ስቴትስ ዓመታዊው የነጻነት ቀን በዓል በመከበር ላይ ያለበት ነው። እንደ አውሮፓውያን የዘመን አቆጣጠር በ1776 ዓ ም ልክ በዛሬዋ ዕለት ነበር በታላቋ ብሪታንያ አገዛዝ ስር ይተዳደሩ የነበሩ የዩናይት ስቴትስ ግዛቶች ነጻ መሆናቸውንና ዩናይት ስቴትስም እንደ አገር ነጻ መሆኗን የግዛቶቹ ምክር ቤቶች ይፋ ያደረጉት። አሁን በደረሰን ዘገባ
የሎት ያው ከካምባቸ ወጥቶ ማታ ወደ ምሽት ሰዓት አካባቢ በቃ እያባረሩ በቃ መግደል ጀመሩ። አስክሬ ነው ያው እሱ ከቤቱ እስከዚህም አልወጣም። ትንሽ ከቤቱ ወጣ ሲል ነው በቃ እዛው ይዘው በቃ ገደሉ።
በግብርና ስራ የሚተዳደሩ የ44 ዓመት ጎልማሳና የ6 ልጆች አባት ናቸው። ዘገባው ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ሰኞ ሰኔ 27 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የዕለቱ ዜና አቅራቢ ደረጀ ደስታ፣ የስርጭት መሐንዲሳችን ደግሞ ዚነብ አብዱራህማን ናት። በያሉበት ሆነው የዕለቱን ቅንብሮች ካስተናዱና ዘጋቢዎቻችንና የክፍሉ ሠራተኞች ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት የሰብአዊ መብት ምክር ቤት ኢትዮጵያ ውስጥ በምዕራብ ኦሮሚያ ተፈጽሟል የተባለውንና እስከ 320 የሚደርሱ ሲቪሎች የተገደሉበትን እልቂት በተመለከተ ምርመራ መጀመሩን በደስታ ይቀበላል ሲል ዘ ኦሮሞ ሌጋሲ ሊደርሺፕ እና አድቮኬሲ ማህበር ወይም ኦላ የተሰኘው ድርጅት ዛሬ ባወጣው መግለጫ አመልክቷል። የተባበሩት መንግስታት የሰብአዊ መብት ምክር ቤት በኦሮሚያ ውስጥ የተፈጸመውን የሰብአዊ መብት ጥሰት ለመመርመር መወሰኑን እናደንቃለን ያሉት የኦላ ዳይሬክተር፣ ኦላ በቅርቡ በምዕራብ ኦሮሚያ ውስጥ የተካሄደውን የጅምላ ግድያ ያወግዛል ብለዋል። በኢትዮጵያ የዓለም አቀፉ የሰብአዊ መብቶች ባለሙያ ሊቀመንበር ካሪ ቤቲ ሙሩንጊ እየተስፋፋ ያለው ግጭት እንዳይባባስ ዓለም አቀፍ ማህበረሰብም እርምጃ መውሰድ ያለበት መሆኑን ማመልከታቸውን የጠቀሰው ኦላ በኦሮሚያ ውስጥ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች በተለይም እንደ ኤሮፓ አቆጣጠር ሚያዝያ 2022 አንስቶ ከተጠናከሩት ወታደራዊ ዘመቻዎችና ብሔሮች መካከል የነበሩ ግጭቶችና ጥቃቶች በአስቸኳይ በገለልተኛ ወገን እንዲጣሩ ሲወተውት መቆየቱን አስታውሰዋል። መግለጫው በመቀጠል በኦሮሚያ ክልል ያሉ ክስተቶችን አስመልክቶ የሚወጡ ዘገባዎችን ጨምሮ በሲቪሎች ላይ እየተካሄደ ያለው ግፍ እጅግ ያሳስበናል። እየተቀጣጠሉ ያሉት የጥላቻና ቀስቃሽ ንግግሮች ብሔርና ጾታን መሰረት ላደረጉ ጥቃቶች የሚዳርጉ፣ ወደፊት በሰላማዊ ሲቪሎች ላይ ለሚፈጸሙ ወንጀልና በደሎች የቅድሚያ ማስጠንቀቂያ ናቸው። በተለይም የበለጠ ተጠቂ የሚሆኑት ሴቶችና ሕጻናት ናቸው ሲሉ ሙሩንጊ ያወጡትን መግለጫ ሙሉ ለሙሉ እንደሚቀበል የኦላ መግለጫ አስታውቋል። ይሁን እንጂ እነዚህን ሁሉ የሰብአዊ መብት ጥሰቶች በሙሉ ለማጋለጥ የተባበሩት መንግስታት የሰብአዊ መብት ኮሚሽን ገለልተኛ ከሆኑ የሰብአዊ መብት ቡድኖች ጋር እንጂ ከራሱ ከመንግስት ጋር መስራት አይኖርበትም ሲል ኦላ በመግለጫው አስታውቋል። ኮሚሽኑ ኦሮሚያ ውስጥ የተፈጸሙ ተአማኒ የሆኑ ሁሉንም የሰብአዊ መብት ጥሰቶች በተለይም በኦሮሞዎች ላይ የተፈጸሙና ተገቢውን ትኩረት አግኝተው ሳይዘገቡ የቀሩትን ጥሰቶች ሁሉ እንዲመረምር ኦላ ይጠይቃል ሲል መግለጫው አመልክቷል። የምዕራብ አፍሪቃ የምጣኔ ሀብት ማህበረሰብ በማሊና ቡርኪና ፋሶ ላይ ጥሎት የነበረውን ማዕቀብ አነሳ። የምዕራብ አፍሪቃ ነጻ የንግድ ቀጠና ኢካዋስ አባል አገራት መሪዎች የማሊ ወታደራዊ መሪዎች በመጪው 24 ወራት ውስጥ በዚያች አገር ዲሞክራሲያዊ ሽግግር ለማምጣት ያቀረቡትን እቅድና አዲስ የምርጫ ህግ ማውጣታቸውን ተከትሎ ነው በማሊ ላይ ከአሁን ቀደም ጥለውት የነበረውን ማዕቀብ ያነሱት። ማሊ የኢኮዋስ ጠንካራ ማዕቀብ የተጣለባት ወታደራዊ ጁንታው ቀደም ሲል ይፋ የተደረገውን የዲሞክራሲያዊ ምርጫ እቅድ አልከተል ካለ በኋላ ነው። ማዕቀቡን ተከትሎ ማሊ ያለባትን በብዙ ሚሊዮን ዶላር የሚሰላ ዕዳ መክፈል እንደተሳናት ተገልጿል። በተመሳሳይ መልኩ ጋና ዋና ከተማይቱ አክራ ላይ ተደርጎ በነበረው ስብሰባ የቡርኪና ፋሶ ወታደራዊ ጁንታ መሪዎች በ24 ወራት ጊዜ ውስጥ ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ ቃል በመግባታቸው በዚያች አገር ላይ ተጥሎ የነበረውን ማዕቀብ መነሳቱ ተመልክተዋል። ምስራቅ ዩክሬን የነበሩት የመጨረሻዎቹ የዩክሬን ወታደሮች ከሊስቻንክ ግዛት ለቀው መውጣታቸውን ተከትሎ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት መግለጫ በዘመናዊ መሳሪያዎች በመታገዝ የተነጠቁትን ግዛቶቻቸውን እንደሚያስመልሱ ተናገሩ። ዜሌንስኪ በውድ ምሽት ንግግራቸው ሩሲያ ጦሯን ትኩረት ያደረገችው ምስራቅ ዩክሬን ባለው የዶናባስ ክልል መሆኑን ገልጸዋል። የዩክሬን ኃይሎች ከዩናይትድ ስቴትስ ባገኙቸው ዩ አርቲለሪ ሮኬት ሲስተም በመሳሰሉት በምዕራብ አጋሮቻቸው ባገኙቸው ረጅም ርቀት መሳሪያዎች በመታገዝ ምላሽ እንደሚሰጡም ተናግረዋል። በርግጥ የወታደሮቻችንና የህዝባችንን ህይወት መታደግ እኩል ድርሻ ይኖራቸዋል። የፈረሰውን መልሰን እንገነባዋለን፣ መሬታችንንም እናስመልሳለን። ከምንም ነገር በላይ የሰዎች ደህንነት የግድ መጠበቅ አለበት ብለዋል ዜሌንስኪ። የዩክሬን ጦር ትናንት እሁድ የተረፉት ወታደሮችን ከሊስቻንክ ግዛት ለማስወጣት መወሰኑን አስታውቋል። ምክንያቱም በሰው ኃይልና በመሳሪያ ብልጫ ያላቸው የሩሲያ ወታደሮችን ለመከላከል መሞከሩ አደገኛ ውጤት ያስከትላል ብሏል። የዩክሬን ባለስልጣናት ለአጋሮቻቸው ባቀረቡት ተደጋጋሚ ጥሪ ከሩሲያ ወታደሮች ጋር የሚመጣጠኑ ዘመናዊ የጦር መሳሪያዎችን በመስጠት እንዲያግዟቸው ሲያሳስቡ ቆይተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ፍራንሲስ በቅርቡ ወደ ሩሲያና ዩክሬን ለመጓዝ እንደሚያስቡ ገልጸዋል። አጭር ዘገባ አለ፣ ቆንጅት ታዬ ታቀርበዋለች።
የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በቅርቡ በካናዳ ከሚያደርጉት ጉብኝት በኋላ ወደ ሩሲያና ወደ ዩክሬን ለመጓዝ ተስፋ ያላቸው መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳቱ ይህንን ያሉት ቅዳሜ ዕለት ከሮይተርስ ጋር ባደረጉት ቃለ መጠይቅ ነው። የቫቲካን የውጭ ጉዳይ ሚኒስትር ካርዲናል ፒየትሮ ፓሮሊንና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በጉብኝቱ ጉዳይ እየተነጋገሩ መሆናቸውን ጠቁመዋል። ካሁን ቀደም ሞስኮን አንድም የካቶሊክ ቤተ ክርስቲያኒቱ መሪ ጎብኝቷት አያውቅም። አቡነ ፍራንሲስ ሩሲያ ዩክሬን ላይ ጦርነት መክፈቷን በተደጋጋሚ አውግዘዋል። ጉብኝቱን ማድረግ ይችሉ እንደሆነ ከወራት በፊት ከቫቲካን ጥያቄው ቀርቦ እንደነበረ ጠቅሰው፣ ነገር ግን ከሞስኮ የተሰጠው መልስ አሁን አይደለም ጊዜው የሚል እንደነበረ አስታውሰዋል። አሁን ግን ምናልባት ከካናዳው ጉብኝታቸው በኋላ ወደ ሞስኮም ወደ ኪየቭም ሳይጓዙ እንደማይቀሩ ነው የጠቆሙት።
ወደ ዩክሬን መሄድ እፈልጋለሁ። መጀመሪያ ግን ሞስኮ መሄድ ነው የፈለግኩት። በዚህ ዙሪያ ስንነጋገር የቆየነውም የሩሲያው ፕሬዝዳንት ትንሽ ቀዳዳ ቢከፍቱልኝ ሄጄ ስለ ሰላም እንዳገለግል በማሰብ ነው። አሁን ግን የሚቻል ይመስለኛል። ወደ ዩክሬንም ልሄድ እችላለሁ። መጀመሪያ ግን ወደ ሩሲያ ሄጄ ለመሞከር እፈልጋለሁ።
ከሮይተርስ ጋር አንድ ሰዓት ተኩል የፈጀውን ቃለ መጠይቃቸውን ያደረጉት ወደ ደቡብ ሱዳንና ወደ ዲሞክራሲያዊት ኮንጎ ሪፐብሊክ ጉብኝታቸውን ሊጀምሩ ሊነሱ በነበረበት ቀን ሲሆን ሐኪሞቻቸው ጉልበታቸው ላይ ላገኛቸው ስብራት ለተጨማሪ 20 ቀናት ካልታከሙና እረፍት ካላደረጉ የካናዳውንም ጉብኝት ለመሰረዝ ሊገደዱ እንደሚችሉ ካሳሰቧቸው በኋላ የሁለቱን ሀገሮች ጉብኝታቸውን ሰርዘዋል። ጉልበቴ ላይ ትንሽ ስብራት አግኝቶኛል ያሉት ርዕሰ ሊቃነ ጳጳሳት ፍራንሲስ በቅርቡ ከቤተ ክርስቲያኒቱ መሪነታቸው ይለቃሉ የሚሉትን ሪፖርቶችና ካንሰር ይዟቸዋል እየተባለ የሚወራውንም ስለ ካንሰር በሐኪሞቼ የተነገረኝ ነገር የለም በማለት አስተባብለዋል።
በዩናይትድ ስቴትስ ኦሃዮ አክሮን ከተማ የሚገኝ ፖሊስ ባለፈው ሰኔ 20 እግር ለእግር አሳዶ በርካታ ጥይቶችን አከታትሎ በመተኮስ የገደለው ጥቁር አሜሪካዊ መሳሪያ አለመያዙን ባለስልጣናት አስታወቁ። ይሁን እንጂ ፖሊሶቹ ቀደም ሲል ከመኪና ወርዶ ከመሮጡ በፊት የተኮሰባቸው በመሆኑ እንደገና ሊተኩስ ይችላል የሚል ስጋት አድሮባቸው እንደነበርም ኃላፊው ተናግረዋል። የአክሮን ፖሊስ ትናንት እሁድ የ25 ዓመቱ ጄላወንድ ዎከር ግድያን የሚያሳይ ቪዲዮ ለቋል። ግድያውን የተቃወሙ ነዋሪዎች በከተማው ሰልፍ ያደረጉ ሲሆን በአክሮን ፍትህ መስሪያ ቤት ፊት ለፊት መሰብሰባቸው ተነግረዋል። የብሔራዊ ለቀለም ሰዎች እድገት ማህበር NAACP ፕሬዚደንት ዴሪክ ጆንሰን ባወጡት መግለጫ ግድያ ነው፣ ምንም ማብራሪያ አያስፈልገውም ማለታቸው በአሶሺየትድ ፕሬስ ዘገባ ተጠቅሷል። አክሮን ከንቲባ ድርጊቱን ልብ የሚሰብር መሆኑን ገልጸው ማህበረሰቡ በሰላም ተረጋግቶ እንዲታገስ ጥሪ አድርገዋል። እስካሁን 8 ከሚደርሱት ፖሊሶች ምን ያህል ጥይት እንደተተኮሰ ባይታወቅም ዎከር ከ60 በላይ በሚደርሱ ጥይቶች ተመትቶ መቁሰሉን ዘገባው አመልክቷል። ፖሊሶች ግልጽ ባልሆነው የትራፊክ ህግ መተላለፍ ወከር ያለበትን ተሽከርካሪ ለማስቆም የሞከሩ ሲሆን ከደቂቃዎች ልዩነት በኋላ ከመኪና ውስጥ ተሰምቷል የተባለ ተኩስ መሳይ ድምጽና ተቀርጾ በታየው ቪዲዮ አንጸባራቂ ነገር ከመኪናው ሲወጣ መታየቱን የአክሮን ፖሊስ ኃላፊ ተናግረዋል። ፖሊሶች የወሰዱትን እርምጃ ለምን እንደወሰዱ፣ ምን ስጋት እንደገጠማቸው በትክክል ማብራራት ይኖርባቸዋል ያሉት የፖሊስ አዛዡ ስቲቭ ሚሌት ትክክለኛውን ፍርድ ለመስጠት ግን ሁኔታዎች መታየት እንደሚኖርባቸው አስታውቀዋል። ጃፓን የቻይናና የሩሲያ የጦር መርከቦች ከውሃ ድንበሯ አጠገብ አወዛጋቢ ከሆነው በምስራቅ ቻይና ባህር ደሴት አቅራቢያ መታየታቸውን በመግለጽ የተሰማትን ተቃውሞ ዛሬ ሰኞ ለቤጂንግ አሰምታለች። የጃፓን መከላከያ ሚኒስቴር ግዙፉ የቻይና የጦር መርከብ ከጃፓን የውሃ ድንበር በተከለከለው የውሃ ክልል ውስጥ ለ40 ደቂቃዎች እንዲሁም ከዚያ ቀደም ብሎ የሩሲያ የጦር መርከብ ከአንድ ሰዓት በላይ መቆየታቸውን አስታውቋል። የቻይናና የሩሲያ ጦር መርከቦች በጃፓን ድንበር አቅራቢያ የመገኘታቸው ዓላማ እስካሁን ግልጽ አለመሆኑም ተመልክቷል። የጃፓን መከላከያ ባለስልጣናት ምናልባት በአካባቢው የነበረውን ታይፉን የተባለውን የባህር ማዕበልና ወጀብ በመሸሽ ሊሆን እንደሚችል መገመታቸውም ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ሰኔ 27 2014 ዓ.ም የምሽቱ አስተናጋጅ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ ናቸው። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ራም ማክሊን ነው። በራዲዮ ቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምንወስዳችሁ። ቄለም ወለጋ ውስጥ ዛሬም ሰላማዊ ሰዎች መገደላቸውን ጠቅላይ ሚኒስትሩ ገለጡ። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ ወረዳና ቀበሌውን ባልጠቀሱት አካባቢ በተፈጸመ ጥቃት ንጹሐን ዜጎች ተገድለዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ማምሻውን በማኅበራዊ ትስስር ገጾቻቸው ላይ ባወጡ ጽሑፍ አስታውቀዋል። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል የሚለው የጠቅላይ ሚኒስትሩ ጽሑፍ የተገደለውን ሰው ብዛት ግን አላመለከተም። በሌላ በኩል ጥቃቱ የተፈጸመው በቄለም ወለጋ ዞን ሀዋ ገላን ወረዳ ውስጥ በሚገኝ መንደር ሀያ ተብሎ የሚጠራ አካባቢ መሆኑንና ቢያንስ 70 ሰው ሳይገደል እንዳልቀረ ከተገደሉት መካከል ቤተሰቦቼ ይገኙባቸዋል ያሉ አንድ የምዕራብ ወለጋ ነዋሪ ለአሜሪካ ድምፅ ተናግረዋል። የጠፋውን ሕይወት ብዛት በሚመለከት ከአካባቢው ባለስልጣናትም ሆነ ከሌላ አካል የወጣ ማረጋገጫ ወይም የተለየ ቁጥር የለም። በሰላማዊ ሰዎቹ ላይ ግድያውን የፈጸመው መንግስት በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን መሆኑን ከዘመዶቻቸው እንደተነገራቸው እኚሁ የሟች ቤተሰብ አመልክተዋል። መንግስት በቡድኑ ላይ እየወሰደ ነው ያሉትን እርምጃ አጠናክሮ እንደሚቀጥል ጠቅላይ ሚኒስትሩ ባያያዙት የሀዘን መልእክታቸው ላይ አመልክተዋል። ከሁለት ሳምንታት በፊት ሰኔ 11 2014 ዓ ም በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ በተፈጸመ የብሔር ማንነት ላይ የተነጣጠረ ጥቃት 338 ሰላማዊ አማርኛ ተናጋሪ ነዋሪዎች መገደላቸውን መንግስት ማስታወቁም ይታወሳል። ክስ የሚሰማበት የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ታጣቂ ቡድን በመንግስትም ሆነ በተጠቂ ቤተሰቦች የሚቀርብበትን ውንጀላዎች በየወቅቱ እያስተባበለ ይገኛል። አድማጮች፣ የዕለቱ ቀዳሚ ዘገባ ነበር። ተከታዩ ወደ ደቡብ ክልል የሚወስደን ነው። በደቡብ ክልል ደራሼ ልዩ ወረዳ ሀይቤና ቀበሌ ውስጥ የክልሉ ታጣቂዎች ኃይሎች ባለፈው ሳምንት በሌሊት ወስደውታል በተባለ እርምጃ 6 ሲቪሎች ተገለዋል ሲሉ የሟች ቤተሰብ እንደሆኑ የጠቆሙና በስፍራው እንደነበሩ የተናገሩ ሰዎች ለአሜሪካ ድምጽ አመለከቱ። በጥቃቱ በብርቱ የቆሰሉ መኖራቸውን ቆስለው ህይወታቸው ካለፈ ሰዎች መካከለም አንድ ታዳጊ እንደሚገኝና ተይዘው የታሰሩ ሰዎችም እንዳሉ እነኚህም ማይነን ያሉ ሰዎች አመልክተዋል። የአሜሪካ ድምጽ ያነጋገራቸው የክልሉ ፖሊስ ኮሚሽነር አልማየሁ ማሙ ተወሰደ በተባለው እርምጃ ወሬ ትክክል መሆኑን አረጋግጠው የተገደሉ መኖራቸውንና 108 ሰዎች መታሰራቸውን የተገደለ ህፃን ስለመኖሩ ግን እንደማያውቁ ተናግረዋል። ሰዎች ከመንግስት የጸጥታ ኃይሎች ጋር ግንባር ገጥመው የተታኮሱ ወንጀለኞች ናቸው ነው ያሉት ኮሚሽነሩ። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ መድረስ የቻላቸውን ወገኖች ሁሉ አነጋግሮ ተከታዩን አድርሶናል።
በደራሽ ልዩ ወረዳ ሃይበና ቀበሌ በክልሉ ልዩ ኃይል አባላት ተገደሉ የተባሉት 6 ሰዎች መሆናቸውን የዓይን እማኝ መሆናቸውን የተናገሩ ሰዎች ገልጿል። ከሟቾቹ መካከል ታመ ታዲ የተባለ የ14 ዓመት ታዳጊ እንደሚገኝበትና ከአንገት በላይ ተመትቶ ሆልተ ጤና ጣቢያ ከገባ በኋላ የህክምና እርዳታ የተደረገለት ሳለም ሞቱን ይማኞቹ አመላክቷል። ማሙሽ ነጋሽ የሚባል ወንድም ተገልሏል ያሉት አቶ ሰለሞን ነጋሽ ነኝ ያሉት ሰው ደግሞ ወንድማቸው በግብር ነው የሚተዳደሩ የ44 ዓመት ጎልማሳና የ6 ልጆች አባት እንደነበሩ ገልጿል።
ያው የመደበቅ ያው ሌሎች ያው ከካምባቸው ወጥቶ ማታ ወደ ኢብራሂም ቡት ምሽት ሰከላ አካባቢ በቃ እያባረሩ በቃ መገል ጀመሩ። አስክሬኑ ያው እሱ ከቤቱ እስከዚህ አልወጣ ትንሽ ከቤቱ ወጣ ሲል ነው በቃ እዛው ይዘው በቃ ገደሉ። ከቤቱ ምንም እስከዚህ አራቅ አልፋቀም ጓሮ ነው።
የሀይብና ቀበሌ ነዋሪ መሆናቸውና አቶ ተሻለ ጸጋይ እንደሚባሉ የተናገሩት ደግሞ ባለፈው ሐሙስ ለአርብ አጥቢያ ከሌሊቱ 9 ሰዓት ገደማ የክልሉ የጸጥታ ኃይሎች ሰዎቹን የገደሏቸው በተኙበት ነው ሲል ለቪኦኤ በስልክ ተናግሯል።
ህብረተሰቡ ላይ ቶክስ ተከፍቶ የተወሰኑትን ወደ 5 ሰው የሚሆኑትን ሰዎች በተኙበት ሌሊት ላይ ገለዋል። መጥተው አሁንም አካባቢው ላይ ቶክስ አለ። ህብረተሰቡ ጫካ እየሸሸ ነው። ሴቶች እየሸሹ ነው። አንድ ህፃንም ቆስሏል። አይኑ አካባቢ ነው ቆስለው። አምቡላንስ ራሱ ሄዶ ለህክምና እንዳይወስድ መንገድ ዘግተዋል። በዚህ በሆልተ በኩል መንገድ ተዘግተዋል። ህብረተሰቡ እየተንቀሳቀሰ አይደለም። አሁን እስካሁን ቶክስ አለ። እንግዲህ ሌሊት ከምሽቱ 9 ሰዓት ተጀመረ እና መንግስት አካል ካለ እንግዲህ ህብረተሰቡን እያጉላላ ስላለ የምንመለከተው አካል ምላሽ ሊሰጠን ብለን ነው የምንለው።
6 ሰዎች ወዲያውኑ የሞቱ ሲሆን ከፍተኛ ጉዳት የደረሰባቸው 2 ሰዎች ደግሞ ግዶሌ ሆስፒታል መግባታቸውን የሆስፒታሉ ስራ አስኪያጅ ዶክተር አሸናፊ ታደመም ለቪኦኤ ገልጿል። ዶክተር አሸናፊ ታምራት አለሙ የሚባል ጉዳተኛ ግዶሌ ሆስፒታል ውስጥ የታከመ መሆናቸውን ገልጸው ሌላኛው ቁስለኛ ከፍላል ህክምና ወደ 40 ምንጭ ጠቅላላ ሆስፒታል መላኩን ተናግሯል። ሰዎቹ የተገደሉበትን ምክንያት እንደማያውቁ የተናገሩ ሌላ የአይን እማኝ ነኝ ያሉ ሰው ደግሞ ሁኔታውን እንዲያብራርቷል።
አንደኛው ማሙሽ ነጋሽ ይባላል። የካፖካነስ መንደር የአይደና ቀበሌ ነዋሪ ነው። አፓርተር ነው ስራው። አሁንም ደግሞ ሁለተኛው ማሙሽ ሸገ ይባላል። እሱም ስራ አርሶ አደር ነው። ካቦራነስ መንደር ነው የሚኖረው። አይደና ቀበሌ እንደዛው። ደግሞ ሶስተኛ ገረቱ ገያቶ ይባላል። በዛው አርሶ አደር ነው። ነስ መንደሩ ካቦራ እንካየ ወንድሙ ይባላል። እንደዛው ካቦራነስ መንደር አይደና ቀበሌ ነዋሪ ሲሆን አራቱም የሞቱት አርሶ አደር ናቸው።
በዞን የመደራጀት ጥያቄ በሚል በአካባቢው በሚስተዋለው ብዙ ህይወት የጠፋበት ባለው ሁከትና አለመረጋጋት ምክንያት ሲቪል አስተዳደሩ መፍረሱና ወረዳው በአስቸኳይ ጊዜ ሁኔታ ውስጥ መሆኑ የተገለጸ ሲሆን የወታደራዊ እዙን አዛዦች ወይም ቃል አቀባይ አግኝተን በዚህ ዘገባ ውስጥ ለማካተት ያደረግነው ሙከራ ስልካቸውን ባለማንሳታቸው ምክንያት ለጊዜው አልተሳካም። ይሁን እንጂ በዚህ ጉዳይ ላይ ያነጋገርናቸው የክልሉ ፖሊስ ኮሚሽነር አለማየሁ ማሞ የክልሉ ልዩ ኃይል እርምጃ መውሰዱን አረጋግጠው የተገደሉት ሲቪሎች ናቸው መባሉን ግን አስተባብሏል።
በዚህ በሰራዊቱ ጭፍጨፋ በሰላማዊ ዜጎች ግድያ ላይ የተጠረጠሩ ሰዎች የመሸጉበት አካባቢ የጸጥታ ኃይል ተንቀሳቅሷል። በዚህ እንቅስቃሴ ከሰራዊቱ ጋር ግንባር ገጥሟል። በዚህ ተኩስ ልውውጥ በቁጥር ወደ 6 ጽንፈኛው ኃይል የተመታ መሆኑን እናውቀት ደምስሷል። የያዙት የጦር መሳሪያ ተወስዷል። በዚህም ደግሞ ከወገንም ቢሆን የተወሰነ ቁስል አጋጥሞናል።
በእንቅስቃሴ ወቅት ተገደለ ስለተባለው ታዳጊ የተጠየቁት ኮሚሽነር አለማየሁም ይህንን የተመለከተ መረጃ እንደሌላቸው ጠቅሰው ሕግ በማስከበር ዘመቻ ወቅት 108 ሰዎች ተይዘዋልም ብሏል።
ወደ 108 የሚጠጉ ሰዎች ተይዟል። ስለዚህ እነዚህ በድርጊቱ ላይ ተሳታፊዎች አሉ፣ ተባባሪዎች አሉ። በዚህ ግጭት ጊዜ ደግሞ ዱላ ያቀበሏሉ። ስለዚህ እነዚህንም የመለየት ስራ እየሰራ ነው ያለው እና አሁንም በዛ አካባቢ ላይ ያለ የአሰሳ ስራ የኦፕሬሽን ስራ አተጣክሮ የሚቀጥል ነው የሚሆነው። ምክንያቱም አብዛኛዎቹ አሁንም ለህግ ያልቀረቡ ጫካ የገቡ የታጠቁ የሸፈቱ አካላት ስላሉ
በምክትሉ ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በቅርቡ ከቪኦኤ ጋር አድርገውት በነበረው ቃለ ምልልስ ኃይሎቻቸው በአካባቢው ወንጀል ፈጽመው የተደበቁ ባሏቸው ቡድኖች ላይ እርምጃ የወሰደ እንደሆነ ተናግረው ነበር። መንስኤው በዞን የመደራጀት ጥያቄ መሆኑ በተነገረው የድራሽ ልዩ ወረዳ ሁከት 72 የፌዴራልና የክልል ልዩ ኃይል አባላት እንዲሁም የወረዳውን አስተዳዳሪ ጨምሮ 4 የወረዳው ባለሥልጣናትና ቁጥራቸው ገና ተለይቶ ያልተነገረ ሲቪሎች መገደላቸውን ባለሥልጣናቱ ቀደም ሲል ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች፣ ተከታዮች ደግሞ ወደ አዲስ አበባ ይመልሰናል። ጋዜጠኛ ተመስገን ደሳለኝ በ100,000 ብር ዋስ ከእስር እንዲለቀቅ ተወሰነ። በፌዴራል ጠቅላይ አቃቤ ሕግ 3 የወንጀል ክሶች የቀረቡበት የፍትህ መጽሔት መርሃዊ ኤዲተር ተመስገን ደሳለኝ ዛሬ ሰኔ 27 2014 ዓ.ም የ100,000 ብር ዋስትና አስይዞ ከእስር እንዲፈታ ፍርድ ቤት ትዕዛዝ መስጠቱ ታውቋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የሕገ መንግሥት ጉዳዮች ወንጀል ችሎት ዋስትናውን የፈቀደው በአብላጫ ድምፅ ነው። ክርክሩ በሚካሄድበት ወቅት ጋዜጠኛ ተመስገን ከሀገር እንዳይወጣ ለኢሚግሬሽን ትዕዛዝ እንደተሰጠ ፍርድ ቤቱ አሳውቋል። በዛሬው ዕለት የዋስትናውን ገንዘብ ማስያዣውን የገለጹት የተመስገን ቤተሰቦች ነገር ግን በፍቺው ትዕዛዝ ላይ የሚፈርም አካል ባለመገኘቱ ዛሬ ከእስር አለመፈታቱን ለአሜሪካ ድምፅ አመልክተዋል። ኬኔዲ አባተ ተከታትሎታል።
በአቃቤ ሕግ 3 የወንጀል ክሶች የቀረቡበት የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ሰኔ 27 2014 ዓ.ም የ100,000 ብር ዋስትና ተፈቅዶለታል። በተመስገን የዋስትና ጉዳይ ላይ ብይን ለመስጠት ለዛሬ የቀጠረው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የሕገ መንግሥት ጉዳዮች ወንጀል ችሎት የዋስትና ብይኑን በዳኞች የአብላጫ ድምጽ መስጠቱን ጠበቃው አቶ ሄኖክ አክሊሉ ገልጸዋል።
ሁለት ዳኞች በዋስትና ጋዜጠኛ ተመስገን ደሳለኝ እንዲወጣ የወሰኑ ሲሆን አንድ ዳኛ ደግሞ በሀሳብ ተለይቷል። እንግዲህ ሁለቱ ዳኞች ጋዜጠኛ ተመስገን ደሳለኝ የዋስትና መብቱ ተጠብቆለት እንዲወጣ ባሉት ውሳኔያቸው ላይ ከዚህ በፊት ያነሳናቸውን ክርክሮች በመዳሰስ ዋስትና ፈቅደዋል። ይሄም ምንድን ነው? ጋዜጠኛ ተመስገን ደሳለኝ ከተከሰሰባቸው ወንጀሎች አንጻር ቅጣቱ ከባድ ነው በሚል በአቃቢ ሕግ ተነስቶ በጠበቆችም ደግሞ ይሄ መቃወሚያ ቀርቦበት የነበረ ሲሆን ፍርድ ቤቱ ይህንን በተመለከተ የቀረበውን ክርክር ቅጣቱ ከባድ ነው የሚለው በአማራጭ ቅጣቱ ሊከብድ ከሚችል በስተቀረ መደበኛ ቅጣቱ በተለይ ሁለተኛና ሶስተኛ ክሶቹ ቀላል መሆናቸውን በመግለጽ ሌላ ወንጀል ሊሰራ ይችላል በዋስትና ቢወጣ የሚለውን በተመለከተ ደግሞ ያው ሀሳብን በነጻነት መግለጽ ህገ መንግስታዊ መብት ስለሆነ ከወዲሁ ክልከላ ሊደረግበት አይችልም። እንደዚሁም ደግሞ በመጽሔቱ ቁጥጥር ሊደረግበት የሚችል ነጥብ ስለሆነ በዚህ መንገድ የቀረበውን ጥያቄ አልተቀበልነውም። ከዛ በተጨማሪ ቋሚ አድራሻ ያለው ዋስትና ግዴታውን አቅርቦ ሊቀርብ የሚችል በመሆኑ ፍርድ ቤቱ አሁን ባለው ደረጃ ቢለቀቅ የዋስትናውን አክብሮ ሊመጣ አይችልም የሚለውን ክርክር እንዳልተቀበለው በመግለጽ ጋዜጠኛ ተመስገን ደሳለኝ ለ100,000 ብር የሚበቃ ዋስትና ሲይዘው ከእስር እንዲወጡ፣ ነገር ግን ክርክሩ በሚካሄድበት ጊዜ ከሀገር እንዳይወጡ ለኢሚግሬሽን ትዕዛዝ እንደተሰጠ ፍርድ ቤቱ አሳውቆናል።
ፍርድ ቤቱ ዛሬ ከሰዓት 9 ሰዓት ላይ ዋስትና መፍቀዱን ተከትሎ ለዋስትና የተጠየቀውን ገንዘብ ማስያዛቸውን የገለጹት የተመስገን ቤተሰብ አባላት ሆኖም የፍቺ ትዕዛዙን ወደ አዲስ አበባ ፖሊስ ኮሚሽን ይዘው በቀረቡበት ወቅት ፍቺውን የሚያስፈጽም አካል ባለመገኘቱ ምክንያት ጋዜጠኛ ተመስገን ዛሬ ከእስር አለመለቀቁን ተናግረዋል። ጋዜጠኛ ተመስገን ደሳለኝ የቀረቡበት 3 የወንጀል ክሶች ወታደራዊ ምስጢሮችን ላልተፈቀደለት ሰው ወይም ለሕዝብ መግለጽ፣ የሐሰት ወይም የሚያደናግር መረጃን ማሰራጨት እና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ዛሬ የተሰጠው የዋስትና መብት ተፈጻሚ ከሆነ ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን የ100,000 ብር ዋስ ይዞ በመፈታት ጉዳዩን በውጭ ሆኖ የሚከታተል ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች፣ ተከታዩም ርዕስ ከችሎት ውሎ ጋር የተገናኘ ነው። ሁለት የቀድሞ ባለስልጣናት ፍርድ ቤት ለምስክርነት እንዲቀርቡ አዘዘ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ጸረ ሙስና ወንጀል ችሎት የፌዴራሉ ከፍተኛ ፍርድ ቤት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝንና የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ችሎት ቀርበው የመከላከያ ምስክርነታቸውን እንዲሰጡ በዛሬው ዕለት ትእዛዝ ሰጥቷል። ሁለቱ የቀድሞ ባለስልጣናት ችሎት እንዲቀርቡ የታዘው ከቀድሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዲሬክተር ሜጀር ጀኔራል ክንፈ ዳኘው ክስ ጋር በተያያዘ መሆኑም ተመልክቷል። ከዚህ ቀደም ካሉበት በቪዲዮ ኮንፈረንስ ምስክርነት እንዲሰጡ የተሰጠው ትእዛዝ ተቀይሮ በአካል እንዲቀርቡ መታዘዙም ታውቋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
በቀድሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ላይ የተከፈተውን የክስ መዝገብ እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ጸረ ሙስና ወንጀል ችሎት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ችሎት ቀርበው እንዲመሰክሩ ዛሬ ትዕዛዝ መስጠቱን የተከሳሹ ጠበቃ አቶ ሀፍቶም ከሰተ ለአሜሪካ ድምፅ ተናግረዋል።
ከችሎት አመራርም ምስክሮቹ በተጨባጭ በዚህ ቦታ በዚህ ቀን ይገኛሉ ብሎ ማስቀመጥ የማይቻልና ኔትወርክ የሌለበት አካባቢ ላይ የሚንቀሳቀሱ በመሆናቸው በአካል ቀርበው ይመስክሩ በሚል ነው ትዕዛዝ የተሰጠው። ስለዚህ ያ ቀደም ብሎ የተሰጠው ትዕዛዝ ነው ለዛሬው መዝገብ ላይም ተፈጻሚ እንዲሆን የታዘዘው። በዚህ መሰረት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በእኛም በተወካያቸው አማካኝነት እዚህ ኢትዮጵያ ላይ ሀገራዊ ጥሪዎች ሲኖሩ፣ በዓላት ሲኖሩ፣ በመንግስት ወይም ጥሪ ሲደረግላቸው እንደሚገኙ ስለገለጹ እኛም በሚዲያ ከምናያቸው በስተቀር ሌላ ዝርዝር መረጃ የሌለን በመሆኑ ፍርድ ቤቱ ወደ ሀገር በሚገቡበት ጊዜ ተወካያቸው ከ48 ሰዓት በፊት ቀደም ብሎ ለፍርድ ቤት እንዲያሳውቅ እኛም ከ48 ሰዓት ቀደም ብለን እንድናሳውቅ ፍርድ ቤቱ ትዕዛዝ ሰጥቷል። ይሄ በሆነበት ሰዓት ደግሞ ፍርድ ቤቱ የሚሰሙበትን ወደ ሀገር በሚመጡበት ጊዜ የሚሰሙበትን ቀን ወይም ሰዓት ወስኖ ለተከራካሪዎቹ እንደሚነግር ነው ትዕዛዝ የተሰጠው።
ፍርድ ቤቱ አቶ ኃይለማርያም ደሳለኝን በተመለከተ ከዚህ ቀደም ተመሳሳይ ትዕዛዝ ሰጥቶ የነበረ ሲሆን በትዕዛዙ መሰረት ባለመቅረባቸው ታስረው እንዲቀርቡ አዞ ነበር። ሆኖም አቶ ኃይለማርያም እስካሁን ከፍርድ ቤት የደረሳቸውና ፈርመው የተቀበሉት መጥሪያ እንደሌለ ለፍርድ ቤቱ በደብዳቤ በመግለጽ ፍርድ ቤት በጠራቸው በማንኛውም ጊዜ ምስክርነት ለመስጠት ዝግጁ መሆናቸውን ተናግረው ነበር። የአቶ ኃይለማርያም የህግ አማካሪ አቶ ዘሪሁን ዋዛም ጠቅላይ ሚኒስትሩ በእጃቸው መጥሪያ ደርሷቸው እንደማያውቅ ለአሜሪካ ድምፅ ተናግረዋል።
አንድ ጊዜ የተፈጠረው የፋውንዴሽኑ ሴክሬተሪ ወስዳለች መጥሪያ በሚል እርሳቸው የፋውንዴሽን ሰራተኛ አይደለም የቦርድ አባል ናቸው፣ ተገዶ እንዲመጡ የሚል ትዕዛዝ ወጣ። ከዛ በኋላ ነው እርሳቸው የሰሙት። ፍርድ ቤት ለመቅረብ እምቢ ያልኩበት ጊዜ የለም። ለእኔ በአካል በትክክል የተሰጠኝ መጥሪያም የለም። ሁለተኛ ነገር ደግሞ ለፍትህ ስርዓቱም በፍርድ ቤትም ያለኝ አክብሮት ትልቅ ነው። ግን ቀጠሮ ቀን ላይ ጠብቄ ለመምጣት ላይመች ይችላል። ብዙ የስራ ሁኔታዎች ስለሚያጋጥሙ አሁንም ውጭ ሀገር እየሄድኩ ስለሆነ በቨርቹዋል ሊደረግ የሚችልበት አጋጣሚ ካለ እንድፈቀድና በዛ መልኩ ለመስጠት ፈቃደኛ ነኝ የሚል አማራጭ አስቀምጦ ቨርቹዋል ቴክኖሎጂ ተጠቅሞ ምስክርነት ይስጡ የሚል ትዕዛዝ ነበር የተሰጠው።
በዚህም መሰረት ፍርድ ቤቱ የቀድሞ ጠቅላይ ሚኒስትርና ሌሎችን በዚህ የክስ መዝገብ ላይ የመከላከያ ምስክርነት የሚሰጡ በውጭ ሀገራት የሚገኙ አምባሳደሮች በቪዲዮ ኮንፈረንስ እንዲመሰክሩ ለጥር 30/2014 ዓ.ም ቀጠሮ ተሰጥቶ እንደነበር ጠበቃው አቶ ሀብቶም ከሰተ ተናግረዋል። በተጨማሪ ፍርድ ቤት ቀርበው ምስክርነታቸውን እንዲሰጡ የተጠሩት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ከዚህ ቀደም በአካል ቀርበው እንዲመሰክሩ መጥሪያ ተልኮላቸው ስላልቀረቡ ዛሬ በአካል እንዲቀርቡ በድጋሚ ትዕዛዝ ተሰጥቷል። በውጭ ጉዳይ መስሪያ ቤትና በፖስታ ቤት ለምስክሮቹ መጥሪያ እንዲደርሳቸው ታዟል። በተጨማሪም በሜጀር ጀነራል ክንፈ ዳኘው የክስ መዝገብ ላይ የመከላከያ ምስክርነት ይሰጣሉ የተባሉ የሰራዊት አባላት በመከላከያ ሚኒስቴር በኩል ቀርበው ምስክርነታቸውን እንዲያሰሙ ፍርድ ቤቱ አዟል። በዚህ የክስ መዝገብ ላይ የመከላከያ ምስክሮች ቃል በጊዜ አለመሰማቱ የፍርድ ሂደቱን እያጓተተው እንደሆነ ጠበቃው አቶ ሀፍቶም ከሰተ ተናግረዋል።
ምስክሮቹ በቀላሉ ታስቀርባቸው የምታቀርባቸው የምታገኛቸው አይነት ሰዎች አይደሉም። እነዛን ምስክሮች ይዞ የሚገኝ ሰው ወይም ተቋም እኛ በምንፈልገው መልኩ ሊያቀርብልን አልቻለም። ስለዚህ በእጅጉ የፍትህ ሂደቱ እንዲጓተት አድርጎታል። ጀነራሉ ከተያዙ የሚቀጥለው ህዳር 4 ዓመት ይሆናቸዋል። በዚህ ሂደት ውስጥ እስካሁን የክርክሩ ግማሽ ያህል ነው የሄደው።
ሜጀር ጀነራል ከንፈዳኘውና በርሳቸው መዝገብ ስር የተከሰሱ ግለሰቦች ከሜቴክ ጋር በተያያዘ የቀረበባቸው ክስ ያለ ጨረታ ግዢ ፈጽማችኋል በሚል ነው። አቶ ኃይለማርያምና ሌሎች የመከላከያ ምስክሮች የተፈለጉት በወቅቱ ትዕዛዞችና አቅጣጫዎች እንዴትና በምን መልኩ ይሰጡ ነበር የሚሉ ጭብጦችን እንዲያስረዱ በመከላከያ ምስክርነት መጠራታቸውን ከዚህ ቀደም መዘገባችን ይታወሳል። በተለያዩ 6 መዝገቦች የተከሰሱት እነ ጀነራል ክንፈ ከህዳር 3 2011 ዓ.ም ጀምሮ እስካሁን እስር ላይ እንደሚገኙና በእስካሁኑ ሂደት በአንድ ክስ ነጻ እንደተባሉ ከጠበቆቻቸው አንዱ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ ተከታዩም ርዕስ እዚያው አዲስ አበባ ያቆየናል። ፕሮፌሰር ብርሃኑ ነጋ በድጋሚ የኢዜማ መሪ ሆነው ተመረጡ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አንደኛ መደበኛ ጠቅላላ ጉባኤ ፕሮፌሰር ብርሃኑ ነጋን በድጋሚ በመሪነት መርጧል። በዚህ ምርጫ ተፎካካሪ የነበሩት የፓርቲው ምክትል መሪ አቶ አንዱዓለም አራጌ በድምፅ ብልጫ መሸነፋቸውም ተገልጧል። ፓርቲው ሊቀመንበሩን ጨምሮ ሌሎች አመራሮችንም የመረጠ ሲሆን ይህ የፓርቲው አዲስ ባህል በተሞክሮነት የሚታይ መሆኑን የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ ለአሜሪካ ድምፅ በሰጡት አስተያየት በምርጫው ያሸነፉትና ተሸናፊዎች በጋራ መስራት እንደሚቻልም በምሳሌነት ማሳየት አለባቸው ነው ያሉት። ኬኔዲ አባትን የተከታተለው
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሰኔ 25ና 26 2014 ዓ.ም ባካሄደው አንደኛ መደበኛ ጠቅላላ ጉባኤ በኢትዮጵያ ባልተለመደ መልኩ አመራሮቹን በምርጫ ቅስቀሳ አወዳድሮ ሰይሟል። ሰሞኑን በተለያዩ አማራጮች የምረጡኝ ቅስቀሳ ሲያደርጉ የቆዩት የፓርቲው እጩ የነበሩ አመራሮች በትናንትናው ዕለት ለፓርቲው የመጀመሪያ ጠቅላላ ጉባኤ ተሳታፊዎች የመዝጊያ ቅስቀሳ አድርገዋል። ቅስቀሳውን ካደረጉት መካከል ለፓርቲው ከፍተኛ ስልጣን የመሪነት ቦታ የተወዳደሩት ፓርቲውን ላለፉት 3 ዓመታት የመሩት ፕሮፌሰር ብርሃኑ ነጋና ምክትላቸው የነበሩት አቶ አንዱዓለም አራጌ ይገኛሉ። ሁለቱ እጩዎች ለምክትልነት የመረጧቸውን እጩዎች ይዘው ቅስቀሳቸውን አድርገዋል።
ዛሬ ምርጫ ስለሆነ እውነቱን እናገራለሁ። በቁርጠኝነት ቤተሰቦቼ ልጆቼ ትቼ 8 ዓመት ተኩል የወጣትነት እድሜን ለዓላማ የሰጠው ቆራጥ ሰው መሆኔን በድፍረት መናገር ፈልጋለሁ። አገር ትቼ ፈርጥጬ አላቅም። ንገሩና በየወጣትነት የሚሰጠው ሰው ለምርጫ ቅስቀሳ በተመላለስባቸው ወቅት በሰሜንም በደቡብም በምዕራብም በምስራቅም አንድ አይነት ነገር ሰምቻለሁ። እሱ ምንድን ነው? ትልቅ ሆነን ጀምረን ነበር፣ ዛሬ ግን በህዝባችን ፊት አንገታችን ደፋል አላላችሁኝ? ላችሁኛል። ኢዜማ በራሱ መቆም አለበት። የራሱ መልክ የራሱ ቀለም ያለው ፓርቲ ነው። ብልጽግና ከሌለ ነው እናንተን የምንመርጠው እየተባለ ነው። እኛ ከተመረጥን ኢዜማ በህዝብ ዘንድ የሚከበር የሚታመን የሚታቀፍ እናደርገዋለን።
ፖለቲካ ማለት ዝም ብሎ መቃወም አይደለም። ፖለቲካ ማለት መጀመሪያ አገር ያለበትን አገር የረገጠችበትን ሁኔታ ማወቅ በጣም 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 ወሳኝ። ስለ ኢትዮጵያ ስናወራና ኢትዮጵያ ወዴት ትሄዳለች የሚለውን ነገር ስናስብ በረጅሙም እናስባቸው ነገሮች አሉ። እውነተኛ ዴሞክራሲያዊ ስርዓት እንዲፈጠር እንፈልጋለን። እውነተኛ ዴሞክራሲያዊ ስርዓት እንዲፈጠር አገር ሊኖረን ይገባል። በመጀመሪያ አገር ከሌለ ዴሞክራሲ የለም። ዜርፎር አገራችን ያለችበት ሁኔታ ምንድን ነው ብሎ ለዛ አገራዊ ሁኔታ የሚመጥን አመራር መስጠት ነው የፖለቲካ ድርጅቶች ኃላፊነት። በዛ ዙሪያ የእኛን እና ዮሐንስን ከመረጣችሁ የተረጋጋ ሁሌም ለአገር ቅድሚያ የሚሰጥ ራስን ከፍ ከፍ ለማድረግ ሳይሆን አገርን ወዴት እንወስዳለን የሚለው ሰሜን ኮከባችን ሆኖ ለሱ ብቻና በዋናነት ለሱ እንሰራለን።
የሊቀመንበርነትን ጨምሮ ለሌሎች የኢዜማ ኃላፊነቶች የሚወዳደሩ እጩዎችም ቅስቀሳቸውን ካደረጉ በኋላ የጉባኤው አባላት በሚስጢር ድምጻቸውን ለመረጡት እጩ ሰጥተዋል። በተሰጠው የድምጽ ውጤት መሰረት ኢዜማ ከተመሰረተበት ጊዜ ጀምሮ ፓርቲውን ላለፉት 3 ዓመታት በመሪነት ያገለገሉት ፕሮፌሰር ብርሃኑ ነጋ በድጋሚ መሪ ሆነው ሲመረጡ፣ አርክቴክት ዮሐንስ መኮንን ደግሞ ምክትል መሪ ሆነው መመረጣቸውን ፓርቲው አስታውቋል። ገዢውን ፓርቲ ብልጽግናን ጨምሮ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የሆኑት ዶክተር ራሄል ባፌ ኢዜማ አመራሮቹን ለመምረጥ የተከተለውን አዲስ መንገድ ምክር ቤቱ እንደሚያደንቅ ገልጸዋል።
የሄዱበት መንገድ ጥሩ ልምድ ነው ብለን እናስባለን። ለምን በኢትዮጵያ ፖለቲካ ውስጥ አንድ ፓርቲ አንድ አይነት ሀሳብ ብቻ ነው የሚያራምደው? የተለየ ሀሳብ ያመጣውን አካል ማጥፋት ነው የተለመደው። አሁን በሀሳብ የበላይነት ይፎካከሩ ነበር፣ ራሳቸውን የሚሰጡበትን መንገድ ነበራቸው። እሱ ጅማሮ ጥሩ ነው፣ በጎ ጎን ነው ያየነው። አትሊስት ሀሳቦች መለያየታቸው ውበት እንደሆነ፣ በሁለቱም ሳይድ ያለው አካሄድ ለግንባታው እንደሆነ ማየት ብንችል ጥሩ ነው። እሱ ጥሩ ትንድ ነው። ግን ይሄ አሁን እንደ ላብራቶሪ ነው የምናየው ብለን ነው እኛ የወሰድ ነው። ለምን ከዛ በኋላ ያለው ውጤት ነው ዋናው ወሳኝ። አሁን ያልተለመደ ነገር ስለሆነ እነሱ በዚህ መልኩ እየተፎካከሩ በሚሄዱበት ጊዜ እስከ ኮሚዩኒቲ ድረስ የወረደ ነገር ይሄን አዌርነስ ክሬት የሚሰሩበት አይታይም። ኢቨን እዚህ በሴንትራሊ በአዲስ አበባም ደረጃ መከፈልን እንደሚያመጣ ለምን ሆነ አይነት ነው እንጂ ግንዛቤ አላስጨበጡም። ግን በዛ መልኩ ጅማሮው ጥሩ ነው።
ነገር ግን ይህ አዲስ ባህል ውጤታማ ሆኖ አሸናፊውና ተሸናፊው በጋራ መስራት እንደሚችሉ በተግባር ማሳየት እንደሚጠበቅባቸውም ነው ዶክተር ራሄል የተናገሩት።
በአዘር ሳይድ ደግሞ ልክ አሁን ከሀገር ውጭ በምዕራባውያን እንደሚካሄደው ሁለቱ ተፎካክረው ተሸናፊውና አሸናፊው ተግባብተው የሚቀጥሉበትን ማሳየት መቻል አለባቸው። እንደገና ደግሞ አሸናፊው ላይክ እኔ እንደ ምሳሌ ትላንትም አንስቼ ነበረ ኦባማና ክሊንተን ሲፎካከሩ ክሊንተን ተሸንፋ ግን የኦባማ ካቢኔ ውስጥ ነበረ። እነዚህም በዚህ አይነት አቃፊነትን ያሳያሉ ወይ ይሄ የምንጠብቀው ከእናንተ ማየት የምንፈልገው ነገር ነው በሚል አስመሬበት ነበር። እና ያንን ማሳየት አለባቸው ብዬ አስባለሁ። ተረፈ እንደው ሀሳቡ መነሳቱ ጥሩ ነው። በሀገር ደረጃ
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አንደኛ መደበኛ ጠቅላላ ጉባኤ ዶክተር ጫኔ ከበደንና ዶክተር አማኑኤል ኤርሞን ደግሞ የፓርቲው ሊቀመንበርና ምክትል ሊቀመንበር አድርጎ መርጧል። በዚህም ፓርቲውን ላለፉት 3 ዓመታት በሊቀመንበርነት የመሩት አቶ የሽዋስ አሰፋ ኃላፊነታቸውን ለቀድሞ ምክትላቸው አሳልፈው ሰጥተዋል። የኢዜማን አዲስ የአመራር ምርጫ ሂደት በተመለከተ ከተለያዩ የፖለቲካ ሳይንስ ምሁራን አስተያየት ለማግኘት ያደረኩት ጥረት አልተሳካም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ ከአዲስ አበባው የኢዜማ ምርጫ ዘገባ ወደ ዩናይትድ ስቴትስ የሚመልሰን ተከታዩ ርዕስ ደግሞ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔውን ተከትሎ አወዛጋቢው የድንበር ፖሊሲ ሊሰረዝ እንደሚችል መጠቆሙን ያመለክታል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ኢሚግሬሽንን አስመልክቶ ባለፈው ሳምንት የሰጠውን ውሳኔ ተከትሎ ነው በደቡብ የአገሪቱ ድንበር በኩል የሚመጡ ፍልሰተኞች አያያዝ ሊቀየር እንደሚችል እንደሚጠበቅ የተገለጸው። ጠቅላይ ፍርድ ቤቱ ያስተላለፈው ውሳኔ የባይደን አስተዳደር በቀደሙት በትራምፕ አስተዳደር ዘመን ስራ ፍልሰተኞች ጉዳያቸው ፍርድ ቤት ቀርቦ ውሳኔ እስከሚሰጣቸው ድረስ ድንበሩ ላይ በሜክሲኮ በኩል ቆይተው እንዲጠብቁ የሚያስገድደውን ፖሊሲ ለመሰረዝ እያደረገ ያለውን ጥረት የሚደግፍ ነው። ጠቅላይ ፍርድ ቤቱ ውሳኔውን በሰጠበት ባለፈው ሳምንት ቴክሳስ ውስጥ ከ50 የሚበልጡ ፍልሰተኞች በጭነት ተሽከርካሪ ተሳፍረው ተዘግቶባቸው እንዳሉ ሕይወታቸው አልፎ መገኘታቸውን አክሎ የአሜሪካ ድምፁ አራሽ አራብሳዲ ያጠናቀረውን ዘገባ ቆንጅት ታየ እንደሚከተለው ታቀርበዋለች።
ባሳለፍነው ሳምንት ቴክሳስዋ ሳን አንቶኒዮ ከተማ ውስጥ በቆመ አንድ የእቃ ማጓጓዣ ተሽከርካሪ ውስጥ ከ50 የሚበልጡ ፍልሰተኞች ተዘግቶባቸው ሕይወታቸው አልፎ መገኘታቸው ይታወሳል። በዩናይትድ ስቴትስ ታሪክ ብዛት ባላቸው ፍልሰተኞች ላይ ከደረሱ አሳዛኝ አደጋዎች አንዱ ሆኖ ተመዝግቧል። የፌዴራሉ መንግስት ባለስልጣናት ፍልሰተኞቹን ደብቀው ሲያስተላልፉ ለህልፈት በመዳረግ 4 ሰዎች ላይ ክስ መስርተዋል። የመኪናው አሽከርካሪ ፍልሰተኞቹን የሚጠጡት ውሃም ሆነ የአየር ሙቀት መቀነሻ በሌለበት እንደታጎሩ መኪናውን አቁሞ መሄዱን የተገለጸው። ይህ በሆነበት በዚያው ሳምንት ውስጥ ታዲያ ጠቅላይ ፍርድ ቤቱ የፍልሰተኞች ጥበቃ ፕሮቶኮል ወይም ፍልሰተኞችን ሜክሲኮ ማቆያ ተብሎ የሚታወቀውን የትራምፕ አስተዳደር ዘመን ፖሊሲ የሚቃወም ውሳኔ አሳልፏል። ይህ ለፕሬዝደንት ጆ ባይደን ድል ያስመዘገበ ብይን በብዙ ሺዎች የተቆጠሩ ፍልሰተኞች ጉዳያቸው በፍርድ ቤት እስከሚታይ ሜክሲኮ እንዲቆዩ የሚያስገድደውንና ዩናይትድ ስቴትስ ውስጥ በአደገኛ መንገድ ለመግባት እንዲሞክሩ የሚያደርገውን ፖሊሲ እንደሚያከትመው ተጠብቋል። የዩናይትድ ስቴትስ የአገር ደህንነት ሚኒስትር አሌሃንድሮ ማዮርካስ የጠቅላይ ፍርድ ቤቱን ውሳኔ አስመልክተው ሲናገሩ እንዲህ ብለዋል።
We were very pleased with the Supreme Court's decision.
ጠቅላይ ፍርድ ቤቱ ሜክሲኮ ውስጥ ቆዩ የሚለውን ፕሮግራም ለመሰረዝ ያለንን ቁርጠኝነት የሚደግፍ ውሳኔ በመስጠቱ በጣም ተደስተናል። መርሃ ግብሩ መሰረታዊ ስህተት ያለው ሲሆን ያለ ምክንያት ሰዎችን ለከባድ ስቃይ የሚዳርግ ነው። የጠቅላይ ፍርድ ቤቱ ውሳኔ ለበታች ፍርድ ቤቶች እስከሚደርሳቸው እንጠብቃለን።
ይህ በርካታ ሳምንታት ሊወስድ እንደሚችል ነው የጠቆሙት ሚኒስትሩ። በዚህ ዓመት በመቶ ሺዎች የሚቆጠሩ ፍልሰተኞች በደቡቡ ድንበር በኩል አቋርጠው ዩናይትድ ስቴትስ ለመግባት ሞክረዋል። የቴክሳስ አገረ ገዢ ግሬግ አበት ሳን አንቶኒዮ ላይ የደረሰውን የመሰለ አሳዛኝ አደጋ ለመከላከል የክፍለ ሀገራቸው ሕግ አስከባሪ ዘርፍ የፍተሻ እንቅስቃሴውን እንደሚያጠናክር አስታውቀዋል። ለደረሰው አደጋ ተጠያቂው የባይደን አስተዳደር ነው ብለዋል አገረ ገዢው።
Many of these deaths could be prevented if Biden simply fully funded.
Biden ለዩናይትድ ስቴትስ የድንበር ጥበቃ እንቅስቃሴ የሚያስፈልገውን ወጪ በሙሉ ቢመድቡና የድንበር ጥበቃ ስራውን እንዲሰራ የሚያስፈልጉትን ፖሊሲዎች ተግባር ላይ ቢያውሉ አብዛኛውን እንዲህ ያለውን የሰዎች ሞት ለመከላከል ይቻላል። አሁን እየሰሩ ያሉት ሰነዶች ላይ ከማስፈር ያላለፈ ስራ ነው። ዋናው ስራቸው መሆን ያለበት ግን እርሱ አይደለም። ተገቢው ስራቸው ድንበሩን መጠበቅ፣ አሁን እንደታየው ያሉ ሰዎችን ጭኖ ለሞት የሚዳርጉ ተሽከርካሪዎችን መፈተሽ።
ፍልሰተኞቹ በድንበሩ በሜክሲኮ በኩል ሆነው የፍርድ ቤት ውሳኔያቸውን እንዲጠብቁ የሚያዘው ፖሊሲ የሚያበቃ ቢሆንም ከኮቪድ-19 ወረርሽኝ ጋር በተያያዘ ፍልሰተኞች በድንበሩ በኩል እንዳይገቡ የሚከለክለው የትራምፕ አስተዳደር ዘመን ፖሊሲ ግን እንደጸና ነው። የሜክሲኮ ፕሬዚደንት አንድሬስ ማኑኤል ሎፔዝ ኦብራዶር በሚቀጥለው ሳምንት ማክሰኞ ከፕሬዚደንት ጆ ባይደን ጋር ተገናኝተው በፍልሰተኞች ጉዳይ እንደሚነጋገሩ አስታውቀዋል።
አመሰግናለሁ ቆንጅት። አድማጮች፣ ዛሬ ለማስታወስ ዕለቱ በዚህ በዩናይትድ ስቴትስ ዓመታዊው የነጻነት በዓል በመከበር ላይ ያለበት ነው። እንደ አውሮፓውያን ዘመን አቆጣጠር በ1776 ዓ.ም ልክ በዛሬዋ ዕለት ነበር በታላቋ ብሪታንያ አገዛዝ ስር ይተዳደሩ የነበሩ የዩናይት ስቴትስ ግዛቶች ነጻ መሆናቸውንና ዩናይት ስቴትስም እንደ አገር ነጻ መሆኗን የግዛቶቹ ምክር ቤቶች ይፋ ያደረጉት። ዕለቱ በተለያዩ ዝግጅቶች በመላው አገሪቱ በመከበር ላይ ነው። አድማጮች፣ ቀደም ብለን በመግቢያችን የገለጽ ነው በርዕሰ አንቀጽ የቀረበው ዘገባችን በቄለም ወለጋ የተፈጸመውን ግድያ አስመልክቶ የደረሱንን ዘገባዎች በድረገጾቻችንና በነገው ምሽት በዝርዝር እንደምናቀርብ ከወዲሁ ለማስታወስ እንወዳለን። አሁን ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 2:42 መሆኑን ያመለክታል። ሐኪሞን ይጠይቁ ነው ተረኛው። ሐኪሞን ይጠይቁ ለምሽቱ የቅርብ ጊዜውን በምዕራብ ወለጋ ዞን ዘውግ ለይቶ የተፈጸመ ግድያ ጨምሮ በኢትዮጵያ በተለያዩ አካባቢዎች በተደጋጋሚ ጊዜያት በንጹሐን ዜጎች ላይ የሚፈጸሙ የግፍ ግድያዎች ዜናዎችና በማኅበራዊ ትስስርም ይህንኑ የሚያሳዩ የቪዲዮ ምስሎች በተመልካች አድማጩ ላይ የሚያሳድሩትን የአእምሮ ሁከት አስመልክቶ ባለፈው ሳምንት የተጀመረው ቃለ ምልልስ ዛሬ አለፍ ያሉ ተያያዥ ርዕሶችን ይመለከታል። ይልቁንም የፈተናውን ወይም የዚያን ግፍ ግድያ ሰለባዎች የሚመለከቱ ሁኔታዎች ይመለከታል። ለትንታኔውም የአንጎልና የነርቭ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለገዳ ተመልሰዋል። ፕሮፌሰር ዮናስ፣ ባለፈው ሳምንት ብዙዎች በአሰቃቂ መንገድ የተገደሉበትን ሁኔታ የሚያሳዩ ምስሎች ማየትና ዜናዎቹን መከታተል የሚያስከትሉትን የአእምሮ ሁከት በተመለከትንበት በቀደመው ቃለ ምልልስ የአሰቃቂውን ግድያዎች ዜና ተከትሎ የሚከሰቱትን የአእምሮ ሁከት አይነቶች፣ ሁኔታው ለግለሰቡ ጤና አሳሳቢ የሚሆንበትን ደረጃ፣ ምልክቶቹ ለረዥም ጊዜ ሲቆዩ እስከ 3 ወራት ከቆዩ መሆኑን አስረድተውን ነበር ፕሮግራማችንን የቋጨ ነው። እዚያ ቦታ ላይ ከደረስን በኋላ የሚያስፈልገውን እርምጃ ብንመለከት አንድ ሰው ለዚያን ያህል ጊዜ እነኚህን ከፍተኛ የመረበሽ ምልክቶች እያሳየ ከቆየ በሕክምናውም በቤት ውስጥም ሊረዳ የሚችልባቸውን መንገዶች ቤተሰቦች ስለ በሽታው ወይም ስለ ችግሩ መረዳት እና አያያዛቸውንም በተመለከተ።
እሺ፣ አመሰግናለሁ ሉላ። ሕክምናው መጀመሪያ ላይ በጣም መንቀሳቀስ፣ መብላት፣ መጠጣት፣ መተኛት በማይችልበት ጊዜ መድኃኒት ሊያስፈልግ ይችላል። ስነ ልቦናዊ ዘዴዎች አሉ። ለምሳሌ አክል ሰቆቃውን በማየት ከፍተኛ የመረበሽ ሁኔታ ውስጥ በሚኖርበት ጊዜ ግራውንዲንግ ወይም አንከሪንግ ማለትም ግለሰቡን የሚያረጋጋ ነገሮች፣ ለምሳሌ አክል ይሄ ሜዲቴሽን እንደ ጸሎት አይነት ቶሎ ቶሎ የሚተነፍስ ከሆነ ግለሰቡ ቀስ ብሎ እንዲተነፍስ በማድረግ በጥናት የተመሰረተ የተለያየ ቴክኒኮች አሉ። ለምሳሌ ዶክተር ራስ ሃይረስ ይባሉ አውስትራሊያ ያሉ አንከሪንግ አንድ ፕሮግራም 2 ደቂቃ 3 ደቂቃ 5 ደቂቃ እስከ 11 ደቂቃ ድረስ በድምፅ የተቀረጸ አለ። እሱን ያዳምጣል እና ዌብሳይታቸውም ላይ አለ። ምናልባት ለተመልካቾች ያንን ዌብሳይት ክፍት ነው፣ ለሁሉ ሰው በነጻ አለ። ይህንን ዘዴ የደቡብ ሱዳን ስደተኞች ላይ፣ የሶሪያ ስደተኞች ላይ የእሳቸውን ዘዴ የዓለም ጤና ድርጅት ተጠቅሞበታል፣ ስራ ላይ አውሎታል። ሰዎችን ከዚህ ከፍተኛ ስቆቃ ስሜት ለማረጋጋት አንዱ እሱ እንግዲህ ስነ ልቡናዊ አካሄድ እሱ ነው።
ፕሮፌሰር ዮናስ እስካሁን የተወያየ ነው እንግዲህ በአብላጫው ሰዎች በጭካኔ የተገደሉባቸውን ዜናዎች በመከታተል በማህበራዊ ትስስር ገጾች የነኝህን የክፉ ድርጊቶች የሚያሳዩ ምስሎችን በማየት አደጋው በተፈጸመ ጊዜ በስፍራው የሌለ ሰው ሊደርስበት የሚችለውን የአእምሮ ጤና ሁከት ነው እየተመለከት ነው። በአንጻሩ ከጥቃቱ የተረፉ የተፈጸመውን ግፍ በአይናቸው የመሰከሩ በስፍራው የነበሩ አንዳንዶቹ በሕይወት ቢተርፉም አካላዊ ጉዳትም ደርሶባቸው ሊሆን ይችላል። ባለፈው ሳምንት የአሜሪካ ድምፅ ዘጋቢ በሕይወት የተረፉ ወገኖች በተጠለሉባቸው አካባቢዎች ስላሉበት ሁኔታ ባነጋገረችበት ወቅት ሲመልሱ ወላጆቻቸውን ያጡ ጨቅላ ሕፃናት ጭምር መኖራቸውን አንዳንዶቹም የአእምሮ መረበሽ ምልክቶችን በእርሳቸው እይታ ከወዲሁ ማሳየታቸውን ብቻቸውን የሚነጋገሩ ጭምር መኖራቸውን ብቻቸውን የሚነጋገሩ ሁሉ መኖራቸውን በሚያሳዝን ስሜት ነበረ ሲገልጹ የነበሩት። ልጆቻቸውን እና የልጅ ልጆቻቸውን ቤተሰባቸውን ያጡ ወላጅ ናቸው ራሳቸው። እኚህ አባት የገለጹበትን ሁኔታ ለተመለከተ ጉዳቱ ገና ድሮ መጀመሩን መረዳት ይቻላልና በጉዳት ውስጥ ያለፉ በአይን የመሰከሩትስ እነኚህ ዋነኞቹ የጉዳቱ ሰለባዎች ናቸውና እነሱ ላይ የሚደርሰው ችግር ምንድን ነው? እንዴትስ ነው የሚረዱት?
ይሄ እንግዲህ የሕክምናው ዋናው መሰረታዊ መርሁ በእንግሊዘኛ ቋንቋ ባዮሳይኮሶሻል ሞዴል ማለትም ባዮሎጂካል የሚባለው በመድኃኒት አስፈላጊ ሲሆን፣ ለምሳሌ ከመጠን ያለፈ በጣም ሰቆቃ ውስጥ ያለፈውን ግለሰብ መድኃኒት መስጠት ሊያስፈልግ ይችላል። ስነ ልቦናዊው እዛው ቦታ በተለይ እንደዚህ በመጀመሪያው አንድ ወር ይሄ ዲብሪፊንግ ማለትም ባለሙያዎች ሄደው ሰቆቃ የደረሰባቸውን ሰዎች በማነጋገር ይሄ ሰቆቃ ለብዙ ጊዜ እንዳይቆይ ለመከላከል ፒቲኤስዲውን ለመከላከል ሊጠቅም ይችላል። ግለሰቦቹ ለማረጋጋት ይጠቅማል እና ይሄ በስነ ልቦና አንጻር ነው። ይሄ ሌላው እንግዲህ ሶሻል ኤንድ ካልቸራል የሚሉ የሚጨምሩበት አለ እና የሶሻሉ እንግዲህ ህብረተሰባዊ እና ባህላዊ የህዝቡ ባህል እና ይሄ በተለያየ ደረጃ የቤተሰብ አባላት፣ የአካባቢው ህብረተሰብ፣ ጎረቤቱ፣ አስተዳደር ውስጥ ያሉትም የሃይማኖት መሪዎች በተለያየ ደረጃ ከቀበሌ አንስቶ እስከ ከፍተኛ መሪዎች ድረስ በሀገር አቀፍ ደረጃ የሃይማኖት፣ የአስተዳደር በተለያየ ደረጃ ያሉት በአንድ ላይ ተቀናጅተው እንግዲህ በአንድ ላይ ተናበው አሁን ዘመን ቋንቋ እንደዛ ነው የሚባለው መሰለኝ እና አንድ ላይ ተናበው የሚያደርጉት እሱ እንግዲህ ሶሻል ፓርት ነው እንግዲህ እና ካልቸራሉ በእርግጥ የእኛ ባህል ጥሩነቱ ማጽናናት፣ ሰው ከፍተኛ ሰቆቃና ሀዘን ውስጥ ሲገባ ሄዶ ማጽናናት ባህላችን ነው። ያንን እሴት መጠቀም ይኖርብናል በእንደዚህ አይነት ጊዜ እና ሰዎቹን ሄዶ በማጽናናት ማበረታታት፣ ይህ ባፈር ለማድረግ ነገሩን ለመከላከል ሰቆቃውን ለመመከት ከስነልቦን አንጻር ይጠቅማቸዋል እና ይሄ ሴንስ ኦፍ ዩኒቲ የመተባበር አለንላችሁ አይዟችሁ ማለቱ ተቆቀ ደረሰባቸውን የዚህ የፒቲኤችዲ የሚባለውን በኋላ ዞቹ ላይ ክሮኒክ እንዳህን እንግዲህ ከመቶ ውስጥ እስከ 7% ከስነ ልቦና አንጻር የከፋ ችግር ሊቆይባቸው ይችላል ብለን ነው የምንገምተው። እንግዲህ በስነ ጽሁፍ ሊሆን ላይሆን ይችላል ኢትዮጵያ ውስጥ፣ ግን አትሊስት በፈረንጅ ሀገር እንደሱ ነው። እና ያ እንዳይመጣ ይሄ የህብረተሰብ ድጋፍ ማጽናናት ትልቅ ሚና አለው። የሚናቅ አይደለም እና ባህላችንን መጠቀም ይቻላል።
ፕሮፌሰር ዮናስ እንዳለ ገዳን አመሰግናለሁ። አድማጮች፣ ፕሮፌሰር ዮናስ እንዲህ ያለው ተደጋጋሚ የግፍ ግድያ፣ አሰቃቂ ጥቃት በአንዳንዶች ላይ በተደጋጋሚ በመሰማቱና በመታየቱ ብቻ እንደ መለማመድ የመሰለ አሰቃቂ ጥቃትና ግድያም ቀላል ሆኖ የሚታይበትን ሁኔታ የአእምሮ ሕክምናው ዓለም እንዴት ይመለከተዋል የሚለውን ጨምሮ ከስነ ልቦና ባለሙያዎችና የማህበረሰብ ሳይንስ ባለሙያዎች እንዲመለከቷቸው የሚታሰቡ የገዳዩን ስነ ልቦና በእኔ እስካልደረሰ ወይም ከሌላ ሰው ሌላ አካባቢ ሌላ ዘውግ የሚመለከት ከሆነ ቀለል አድርጎ የማየትና ተቀብሎ በሩቅም በቅርብም ያን ሁኔታ አብሮ የሚኖርና የሚያኖር ግለሰብ ስነ ልቦና ምንድን ነው የሚሉትን የመሳሰሉት በተከታታይ ፕሮግራሞቻችን ይቀርባሉ። ለአሁኑ ፕሮፌሰር ዮናስን አመሰግናለሁ። አድማጮች፣ አሁን ሳምንታዊ ስፖርት ነው የሚቀርበው። ቀዳሚው በትላንትናው ዕለት በዚህ ዋሽንግተን ዲሲ ላይ የተጀመረው 39ኛው የዩናይት ስቴትሱ የኢትዮጵያውያን የስፖርት ማህበር ዝግጅት ነው። ሀብታሙ ስዩም ተከታትሎታል።
ከ30 የሚበልጡ ከሁሉም የዩናይትድ ስቴትስ ግዛቶች እንዲሁም ከካናዳ የመጡ ትውልደ ኢትዮጵያን ቡድኖች በስፖርት ደንብ የሚፎካከሩበት የኢትዮጵያ ስፖርት ፌዴሬሽን በአሜሪካ ፌስቲቫል በትናንትናው ዕለት ተጀምሯል። በሃይማኖት አባቶች ቡራኬና መልእክት የተጀመረው ዝግጅቱ ኢትዮጵያ ውስጥ ሕይወታቸውን በግፍ ላጡ ዜጎች የህሊና ጸሎት አፍታም ወስደዋል። የቀድሞው የኦሜድላና የኢትዮጵያ ብሔራዊ ቡድን ተጫዋች ክብሮም ተወልደ መድህን እንዲሁም የቀድሞው የአሜሪካ ድምፅ ጋዜጠኛ አዲሱ አበበ የክብር እንግዶች የሆኑበት መርሃ ግብሩ ሌሎች ከኢትዮጵያ የመጡ እንግዶችንም አስተናግደዋል። ትናንት በነበሩ ጨዋታዎች የፊኒክስ ቡድን የሳንዲያጎ ቡድንን 2-1 አሸንፏል። የሳን ፍራንሲስኮ ግዛት ትውልደ ኢትዮጵያውያንን የወከለው ቡድን ከካናዳ ቶሮንቶ አቻው ቡድን ጋር 2-2 አቻ ወጥቷል። የሚኔሶታ ቡድን ቺካጎን፣ ሲያትል ባሮ ፖርትላንድን በተመሳሳይ 2-2 አሸንፏል። ሳንሆዜ ዲሲስታርን፣ ሴንት ማይክል ሜሪላንድን በተመሳሳይ 1-2 አሸንፏል። የኒውዮርክ ግዛት ቡድን ከሎስ አንጀለስ ቡድን 1-1 ተለይተዋል። ዝግጅቱ ከስፖርት አውድማነት ባለፈ የተጠፋፉ ትውልደ ኢትዮጵያውያን የሚገናኙበት የንግድ፣ የበጎ አድራጎት፣ የቴክኖሎጂና የፈጠራ ባለሙያዎች ስራዎቻቸውን የሚያስተዋውቅበት ነው። በዚያ ካገኘናቸው የፈጠራ ባለሙያዎች መካከል አንዱ ከአጋሮቹ ጋር በመሆን ንባብ ለህፃናት በድምፅ የሚያስተምር መጽሐፍ ያቀረበው ጥላሁን አለማየሁ ነው።
ሰላም፣ ችግር የለም።
በእኛ ኮሚኒቲ ውስጥ ያለውን ችግር ምንድን ነው ብለን ስናይ ልጆች የሀገራቸውን ቋንቋ፣ ባህል፣ ታሪክ የሚረዱበት የሆነ ነገር እያጫወተ የሚማሩበት ነገር ለምን አንፈጥርም ብለን አስበን የፈጠርነው ነገር ነው። ልጆችን እየገነባ ቋንቋዎች ቋንቋ ብቻ አይደለም። እኛ አሁን አማርኛ ላይ ተነሳን እንጂ አማርኛ ላይ የሚቆም አይደለም። ሀገራችን በጣም ብዙ ቋንቋዎች አሏት። እነሱ ቋንቋዎች ላይ ሁሉ እንሰራለን።
ለአምሮት ዳኛቸው ደግሞ የኢትዮጵያውያን የተፈጥሮ ውበት መጠበቂያ እውቀትን በዘመናዊ አሰራር ደግፎ ያቀረበው አፋር ለግዠሪ ሄር ኬር መስራች ናት።
በጣም ወዝ ያለው ኢቭን በበረሃማ ቦታም ቢሆን ጸጉራቸው አሪፍ ይዘት አለው እና ያንን ሪዘምብል ለማድረግ እና ደግሞ ያው የኢትዮጵያ ሉሲ ምናምን ከአፋር ስለሆነ የተገኘችው ከኛ የሆነ አውተንቲክ የሆነ ነገር ስለ ሀገሬ እንዲኖረው ስለፈለኩኝ ነው አፋር ያልኩት።
የኮቪድ-19 ወረርሽኝ ከተከሰተ ወዲህ ሲደረግ የመጀመሪያ የሆነው የዘንድሮው የኢትዮጵያውያን የስፖርት ፌዴሬሽን በሰሜን አሜሪካ ዓመታዊ መርሃ ግብር ብዙ ኢትዮጵያውያን ዳግም የሚገናኙበት መድረክነቱን፣ የአብሮነት መታወሻ አውድማነቱን አስጠብቀው በመጪው ቅዳሜ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን።
ሀብታሙን አመሰግናለሁ። አድማጮች፣ ዝግጅቱ ቀጣይ እንደመሆኑ ሰሞኑንም ተከታታይ ዘገባዎች ይኖሩናል። ታዲያ አሁን ሳምንታዊው መደበኛ ስፖርት ነው የሚቀርበው። ኬኔዲ አባተ ከአዲስ አበባ።
የአዲስ አበባ ከተማ ከፕሪምየር ሊግ መውረድ በማነጋገር ላይ ነው። ለሻምፒዮንነትና ከሊጉ ለመውረድ ከፍተኛ ፉክክር በተደረገበት በዘንድሮ ቤትኪንግ የኢትዮጵያ ፕሪሚየር ሊግ የዋንጫው አሸናፊና ሶስተኛው ወራጅ ቡድን በመጨረሻው ጨዋታ መለያየታቸው ይታወቃል። ሊጉ በቅዱስ ጊዮርጊስ የበላይነት ሲጠናቀቅ ከጊዮርጊስ ጋር በነበረው የመጨረሻ ጨዋታ የተሸነፈው አዲስ አበባ ከተማ ሰበታ ከተማንና ጅማ አባ ጅፋርን ተከትሎ ሶስተኛው ወራጅ ክለብ ሆኗል። 32 ነጥብ ያለው አዲስ አበባ በሊጉ ለመቆየት ማሸነፍ አሊያም ከፋሲል ከነማ ጋር የተጫወተው ድሬዳዋ ከተማ መሸነፍ ነበረበት። ይሁንና ፋሲልን 3-2 በሆነ ውጤት ያሸነፈው ድሬዳዋ በሊጉ ለመቆየት በመጨረሻው ጨዋታ የነበረውን ብቸኛ ድል ተጠቅሞ ተርፏል። ፋሲል እስከ 77ኛው ደቂቃ 2-2 ሲመራ ቢቆይም ድሬዳዋ ከተማ በ77ኛው በ85ኛውና በ88ኛው ደቂቃ ባስቆጠራቸው ግቦች አሸንፎ በሊጉ መቆየት ችሏል። ይህን ተከትሎ ፋሲል ከነማ ከድሬዳዋ ከተማ ጋር ያደረገውን ጨዋታ ከአቅም በታች ነው ያደረገው በማለት አዲስ አበባ ከተማ ቅሬታውን ለአወዳዳሪው አካል በደብዳቤ አቅርቧል። አወዳዳሪው የሊግ ካምፓኒ በፊልም መረጃ በተደገፈ ምርመራ ተገቢውን ውሳኔ እንዲሰጥ ሲልም ጠይቋል። የፋሲል በድሬዳዋ መሸነፍ የበርካታ የስፖርት መገናኛ ብዙሃንም መነጋገሪያ አጀንዳ ሆኖ ሰንብቷል። ይሁን እንጂ ፋሲል ከአቅም በታች አለመጫወቱን በመግለጽ የሚቀርብበትን ውንጀላ አጣጥሏል። በዚህ ጉዳይ ላይ ከኢትዮጵያ እግር ኳስ ፌዴሬሽን መረጃ ለማግኘት ለፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላውን ስልክ ደውለን ባለመነሳቱ ሊሳካልን አልቻለም። ይሁን እንጂ ከሊግ ካምፓኒው የሚመጡ ሪፖርቶችን መሰረት በማድረግ የኢትዮጵያ እግር ኳስ ፌዴሬሽንም በጉዳዩ ላይ ምርመራ እንደሚያደርግ መግለጹን የስፖርት መገናኛ ብዙሃን መረጃ ያመለክታል። የ2023 የአፍሪካ ዋንጫ በአየር ሁኔታ ስጋት ምክንያት ወደ 2024 ተዛውሯል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዝዳንት ፓትሪስ ሞጼፔ እሁድ ዕለት በሞሮኮ ራባት እንደተናገሩት በኮት ዲቫር እንደ ጎርጎሮሳውያኑ በ2023 ለማካሄድ ታቅዶ የነበረው ቀጣዩ የአፍሪካ ዋንጫ በ2024 እንዲካሄድ ተወስኗል። ውድድሩ ከሰኔ እስከ ሐምሌ 2023 ሊካሄድ የነበረ ቢሆንም ይህ ወቅት በኮት ዲቫር ከፍተኛ ዝናብ የሚጥልበት ነው። በመሆኑም ኃላፊነቱን ልንወስድ አንችልም ብለዋል ደቡብ አፍሪካዊው የካፍ ፕሬዝዳንት። በዚህ ምክንያት የአፍሪካ ዋንጫ ውድድር በጥርና በየካቲት ወር ይካሄዳል ነው የተባለው። የዩክሬን ፕሬዝዳንት ዘለንስኪ ሩሲያና ቤላሩስ ከስፖርቱ ዓለም መገለላቸውን አደነቁ። ፕሬዝዳንት ቮሎዲሚር ዘለንስኪ ከዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባች ጋር በኪየቭ ፊት ለፊት በተገናኙበት ወቅት ባደረጉት ንግግር ኮሚቴው ሩሲያና ቤላሩስን ለማገድ የማያወላውል አቋም መውሰዱን በማድነቅ ለዚህም ምስጋናቸውን አቅርበዋል። የዩክሬን ብሔራዊ ኦሎምፒክ ኮሚቴ ፕሬዝዳንት ሰርጌይ ቡብካ በተገኙበት በዚህ ስብሰባ ላይ ሩሲያ በዩክሬን ላይ የፈጸመችው ወረራ የሀገሪቱን ስፖርት እንዳዳከመው ዘለንስኪ ለባች ተናግረዋል። ከመቶ ሺህ የሚበልጡ የዩክሬን አትሌቶች የስልጠና እድል የላቸውም ሲሉ ማክለዋል። በመቶዎች የሚቆጠሩ የስፖርት ማዘውተሪያዎች ወድመዋል ያሉት ዘለንስኪ በርካታ የዩክሬን አትሌቶች የሀገራቸውን ጦር በመቀላቀል ሀገሪቱን በመከላከል ላይ ይገኛሉ ነውም ያሉት። እስካሁን ድረስ 89 አትሌቶችና አሰልጣኞች በጦርነቱ ህይወታቸውን ያጡ ሲሆን 13 የሚሆኑት ደግሞ በሩሲያ ተይዘው በግዞት እንደሚገኙ ዘለንስኪ ተናግረዋል። ሩሲያ የዩክሬንን ህዝብ ለማጥፋትና ሌሎች የአውሮፓ ሀገራትን ለማንበርከክ እየሞከረች ሳለ ተወካዮቿ በዓለም የስፖርት ማህበረሰብ ውስጥ ምንም ቦታ ሊኖራቸው አይገባም በማለት በሩሲያ ላይ የተወሰደውን እርምጃ ማድንቀዋል። ባች በበኩላቸው በሩሲያና በቤላሩስ ላይ የተጣለው እገዳ እንደሚቀጥል ለዩክሬን ፕሬዝዳንት አረጋግጠዋል። ሩሲያና ዩክሬን በዓለም አቀፉ ኦሎምፒክ ኮሚቴ በፊፋና በሌሎችም በርካታ የስፖርት አካላት ከሚዘጋጁ የተለያዩ ስፖርታዊ ውድድሮች መታገዳቸው ይታወሳል። ከ20 ዓመት በታች የዓለም ዋንጫ ማጣሪያ ጨዋታ ላይ በኮስታሪካና በዩኤስ ቡድኖች መካከል በተፈጠረ ግጭት ምክንያት 9 የኮስታሪካ ተጫዋቾች ተቀጡ። በሆንዱራስ ሲካሄድ የነበረው የሰሜን መካከለኛው አሜሪካና የካሪቢያን ማህበረሰብ እግር ኳስ ኮንፌዴሬሽን ከ20 ዓመት በታች ሻምፒዮና ላይ ባለፈው ሳምንት ዩናይትድ ስቴትስ ኮስታሪካን 2-0 ካሸነፈች በኋላ የተፈጠረ ግጭት 9 የኮስታሪካና 1 የዩናይትድ ስቴትስ ተጫዋቾችን እገዳ አስከትሏል። ለኮንካካፍ ከ20 ዓመት በታች ዋንጫ የግማሽ ፍጻሜና ኢንዶኔዥያ ለምታስተናግደው ለ2023ቱ የፊፋ ከ20 ዓመት በታች የዓለም ዋንጫ ለማለፍ በሁለቱ ሀገራት መካከል የተደረገው ጨዋታ ፍትጊያ የበዛበት ሲሆን ጨዋታው በዩኤስ አሸናፊነት ተጠናቋል። የፍጹም ቅጣት ምት የሳቱት ኮስታሪካዎች ከጨዋታው በኋላ ብስጭታቸውን እየገለጹ የጅምላ ግጭት እንዲፈጠር አድርገዋል በሚል ኮንፌዴሬሽኑ 9 የኮስታሪካ ተጫዋቾችን በአመጽና ስፖርታዊ ጨዋነት የጎደለው ድርጊት በመፈጸም ከ3 እስከ 6 ጨዋታ እገዳ ሲጥልባቸው አንድ የዩኤስ ተጫዋችም እገዳ ተጥሎበታል። እገዳው የተጣለባቸው ተጫዋቾች ከ20 አመት በታችም ይሁን ከዚያ በላይ ለብሔራዊ ቡድን በሚያደርጓቸው ጨዋታዎች ቅጣታቸውን ይወጣሉ። በውድድሩ ለፍጻሜ ያለፉት ዩናይትድ ስቴትስ እና ዶሚኒካ ሪፐብሊክ ትናንት ጨዋታቸውን ያደረጉ ሲሆን ዩናይትድ ስቴትስ 6-0 በሆነ ሰፊ ልዩነት በማሸነፍ ለሶስተኛ ተከታታይ ጊዜ የኮንካካፍ ከ20 አመት በታች ሻምፒዮን ሆናለች።
ከነዲ አባተና መሰግናለሁ። ክብራትና ክብራን አድማጮች ለምሽት ያዝነውን በዚህ አጠናቀቅን። አስተናጋጃችሁ አሉላ ከበደ ከአቀናባሪው ኤልያስ አስማረና ከተቀሩት ባልደረቦቻችን ጋር በዚህ ተሰናበትን። ነገ ምሽት እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ። Thank you.